ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በታላቁ የአባይ ግድብ ጉዳይ የሦስቱ አገሮች ተደራዳሪዎች በዩናይት ስቴትስ መንግሥትና በዓለም ባንክ ታዛቢነት ዋሽንግተን ላይ ሲያካሂዱ የቆዩት ድርድር ባለፈው ሐሙስ ከመጨረሻው ስምምነት ላይ ሳይደርስ ተጠናቀቀ።
ሳንስማማ የነበረው ኢሌቨን ዛውር ላይ የእኛም ፖዚሽን ተመርኩዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርም፣ በሁለተኛ ደግሞ እነኚህ ፎር ኮምፖነንትስ ኦፍ አግሪመንትስ ካልተፈረሙ
አንዱ ያልተሰማንበት ጉዳይ የነበረው በአስራ አንደኛው ሰዓት ላይ የእኛን አቋም ተመርኩዘው የተስተካከሉ ነገሮች ነበሩ። በአንድ በኩል በዚያ ምክንያት አልፈረምንም፣ ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት አራት ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም።
አዎ፣ ባለፉት ሁለት ወራት ባደረግናቸው ውይይቶች እመርታዎችን አስመዝግበናል። እንደምታውቀው ድርድሩ የተጀመረው ከስምንት ዘጠኝ ዓመት በፊት ነው። በእነዚህ ዓመታት ውስጥ ውጣ ውረዶች ነበሩ። ሆኖም ግን ካለፈው ጥቅምት ጀምሮ ጥሩ እርምጃ ነው ያስመዘገብ ነው። በጣም ጥሩ እርምጃ።
This will definitely bring us to the final stage where a legal agreement should be signed between the parties.
ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በአገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። በሰማችሁት ቅደም ተከተል የኢትዮጵያው የውሃ መስኖና ኢነርጂ ሚኒስትር ዶክተር ስለሺ በቀለ፣ የሱዳኑ የመስኖና የውሃ ሀብት ሚኒስትር ያሲር አባስ መሐመድ አሊና የቀድሞ የግብጽ የውጭ ጉዳይ ሚኒስትር ረዳትና የናይል ተፋሰስ አገሮች አዋቂ መሐመድ ሂጋዚ ናቸው። የሦስቱን አገሮች አቋምና እይታዎች አስመልክቶ በተሰናዱ ምልልሶች የሰጧቸውን አስተያየቶች የያዘው ቅንብር ዜናውን ተከትሎ በሚቀርበው የውይይት ክፍለ ጊዜ ይሰማል። ዘወትር ቅዳሜ በዚህ ሰዓት በደሳሌ መኮንን እየተዘጋጀ የሚቀርበው የምርጥ ምርጥ እንግሊዝኛ ዜማዎች ቅንብር የሙዚቃ ቃናም በመልክ በመልኩ ያሰናዳቸውን ዜማዎች ይዞ ይጠብቃቸዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከቅዳሜ የካቲት 7 2012 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቅዳሜው የሰዓቱ የዓለም ዜና። መልካም ምሽት።
እንደምናመሻችሁ አድማጮች፣ ዜናውን ማነብላችሁ አዳነች ፍስሐዬ ነኝ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሴኔጋል ገብተው ከፕሬዚደንት ማኪ ሳል ጋር የጸጥታን ጉዳይ ስለማጠናከር እና ጽኑ የኢኮኖሚ ትብብር ስለማድረግ ጉዳይ መነጋገራቸው ተዘግቧል። ዩናይትድ ስቴትስ ሴኔጋልን በነጻ ሀገርነት እውቅና የሰጠችው እንደ አውሮፓ አቆጣጠር በ1960 ዓ.ም ሲሆን ከዚያን ጊዜ አንስቶ በስድስት አስርተ ዓመታት የዲፕሎማሲያዊ ግንኙነት ወቅት ሁለቱ ሀገሮች ቅርብ የሆነ ወዳጅነት መስርተዋል። ሴኔጋል በምዕራብ አፍሪቃ የዲሞክራሲያዊ ተቋማት የመረጋጋትና የመቻቻል ተምሳሌት ናት ሲሉ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለሥልጣኖች አሞግሰዋታል። ዋሽንግተን የሴኔጋል የጸጥታ ተቋማትን ለመርዳት ካለፉት ስድስት ዓመታት ወዲህ ከ106 ሚሊዮን ዶላር በላይ የሚሆን ገንዘብ መድባለች። የደቡብ ሱዳን ፕሬዚደንት ወደ 10 ክፍለ ግዛቶች ስርዓት እንደሚመለሱ ዛሬ ተናግረዋል። ይህ ጉዳይ ዋናው የተቃዋሚዎቹ ጥያቄ ነው። የፕሬዚደንት ሳልቫኪር አቋም ለጥምረት መንግስት ምስረታ አመቻችቶ በሀገሪቱ የሚካሄደውን የእርስ በርስ ጦርነት ሊያከትም እንደሚችል ተገልጿል። እዚህ ውሳኔ ላይ የደረስነው ለሰላም ስንል ነው። ተቃዋሚው ወገን ቀና ምላሽ እንደሚኖረው ጠብቃለሁ ብለዋል ሳልቫኪር። ፕሬዚዳንቱ ይህን ያሉት በመዲናይቱ ጁባ ላይ ከከፍተኛ የመንግስትና ወታደራዊ ባለሥልጣኖች ጋር ከተነጋገሩ በኋላ ነው። ሀገሪቱ አሁን እንደ ቀድሞው በአስር ክፍላተ ግዛቶች ትከፋፈላለች። ቲፖር፣ ውርዌንጌና አብዬ ደግሞ የአስተዳደር አካባቢዎች ይሆናሉ ብለዋል ፕሬዚዳንቱ። ተቃዋሚው ወገን ውሳኔውን በመልካም ተቀብሎታል። ነገር ግን ዋናው የነዳጅ ዘይት አምራች ስለሆነው ሩዌንጌ ጥያቄ አንስቷል። በስደት የሚኖሩት ተቃዋሚዎቹ መሪ ሪያክ ማቻር በነዳጅ ዘይት የበለጸገው ሩዌንጌ ክልል እንዲከፋፈል አይፈልጉም። አንድ በዕድሜ የገፉ ቻይናዊ አገር ጎብኚ በኮሮና ቫይረስ ምክንያት ፈረንሳይ መሞታቸው ታውቋል። ለጉብኝት በሄዱበት ፓሪስ የሞቱት ሰው የ80 ዓመት የዕድሜ ባለጸጋ ነበሩ። በኮሮና ቫይረስ ምክንያት አውሮፓ ላይ ለመሞት የመጀመሪያው ሰው ሆነዋል። ግብጽ ውስጥ ደግሞ የመጀመሪያው የኮሮና ቫይረስ በሽታ የያዘው አፍሪካዊ ተገኝቷል። ወደ ቻይና የሚመለሱ ሰዎች ሁሉ ለ14 ቀናት ያህል ራሳቸውን እንዲያገሉ በቻይና መዲና ያሉት ባለሥልጣኖች አስገንዝበዋል። ቻይና የቫይረሱን መዛመት ለመግታት በምታደርገው ጥረት ራሳቸውን የማያገሉት ወይም ቫይረሱን የመከላከል መመሪያን የማይከተሉ ሰዎች በሕጉ መሰረት ተጠያቂ ይሆናሉ ማለታቸውን ዕለታዊ ቤይዥንግ የተባለው የመንግሥት ጋዜጣ ዘግቧል። የቻይና ብሔራዊ የጤና ኮሚሽን ተጨማሪ 143 ሰዎች መሞታቸውንና የሞቱት ሰዎች ብዛት 1500 መድረሱን ዛሬ አስታውቋል። የኮሮና ቫይረስ ከያዛቸው ሰዎች ጋር ቅርብ ግንኙነት ያላቸው ሰዎች ብዛት ከግማሽ ሚሊዮን በላይ መድረሱ ተገልጿል። ከበሽታው የዳኑ ሰዎች ታዲያ ሌሎችን ለመርዳት ሲሉ ደም እንዲለግሱ እየተጠየቁ ነው። የቻይና ብሔራዊ የጤና ኮሚሽን በገለጸው መሰረት እስከ ትላንት በነበረው ጊዜ በአገር አቀፍ ደረጃ 8096 የሚሆኑ የኮሮና ቫይረስ በሽተኞች ድነው ከሆስፒታል ወጥተዋል። የመን ውስጥ በመዋጋት ላይ ያለው በሳውዲ አረቢያ የሚመራው ጥምረት ኃይል ከጦር አይሮፕላኖቹ አንዱ የመን ላይ ተተኩሶበት መውደቁን ዛሬ ገልጿል። ከአማጽያን ጋር እየተዋጉ ላሉት የሀገሪቱ መንግስት ኃይሎች የአየር ሽፋን ይሰጥ በነበረበት ተራራማ ሰሜናዊ ክፍለ ሀገር ላይ እንደወደቀ የጥምረቱ ኃይል አስታወቀ። የሶሪያ መንግስት ኃይሎች በአሁኑ ወቅት መላ ከደማስቆ ወደ አሌፖ የሚያመራውን ስትራቴጂያዊ የሆነ አውራ ጎዳናን ሙሉ በሙሉ ለመቆጣጠራቸው ተዘግቧል። ለሳምንታት ያህል በቱርክ ከሚደገፉ አማጽያን ለማስመለስ ሲዋጉ መቆየታቸው ታውቋል። የሶሪያ ወታደሮች ኢድሊብ ወደ ተባለው በአማጽያን ቁጥጥር ስር ወዳለው አካባቢ እየገፉ መሆናቸው ተዘግቧል። ቱርክ ወደ ምትቆጣጠራቸው ኬላዎች ተጨማሪ ኃይሎች መላኳ ተዘግቧል። የውጭ ጉዳይ ሚኒስትሯን ደግሞ ወደ ሞስኮ ልካለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን ወደ ቀዳሚው ቅንብር ነው የምናመራው። አነጋጋሪው የአባይ ጉዳይ ኢትዮጵያ የግብጽና የሱዳን ልዑካን ከታላቁ የአባይ ግድብ ጋር በተዛመዱ ርዕሶች ዙሪያ ዋሽንግተን ዲሲ ላይ ለሁለት ቀናት ያካሄዱት ድርድር ባለፈው ሐሙስ ከመጨረሻው ስምምነት ላይ ሳይደርስ ተቋጭቷል። ለመሆኑ የሦስቱ አገሮች የተናጠል አቋም ምን ይሆን? አወዛጋቢዎቹስ ጉዳዮች በተከታታይ በምናቀርባቸው ቅንብሮች ቀጣዩን ሂደት ጨምሮ እንመረምራለን። በቅድሚያም የሦስቱን አገሮች አቋምና እይታዎች የሚመለከተውን ባልደረባችን ጄሰን ፓትኒክ ከሱዳን የመስኖና የውሃ ሀብት ሚኒስትር ያሲር አባስ መሐመድ አሊ ጋር ያደረገው ምልልስ ይቀድማል። ቆንጅታየ እንዲህ አሰናድተዋለች።
በአባይ ግድብ ዙሪያ በሚደረገው ውይይትና በተለይም የኢትዮጵያን ግድብ ግንባታ በተመለከተ ሱዳንን የሚያሳስቧት ዋናዎቹ ነጥቦች ምንድን ናቸው? በውይይቱ እስካሁን ያልተፈታ ነጥብ ካለስ ምንድን ነው የሚል ነው። መጀመሪያ ጄሰን ፓትኒክ ለሱዳን የመስኖ እና ውሃ ሚኒስትር ያሲር አባስ ሞሐመድ አሊ ያቀረበላቸው። ሚኒስትሩ ለተሰጣቸው የቃለ ምልልስ እድል የአሜሪካ ድምፅን ካመሰገኑ በኋላ ካለፈው ጥቅምት 26 ወዲህ በታላቁ የህዳሴ ግድብ ዙሪያ የሚደረገው ውይይት ላይ ለመካፈል ወዲህ ወደ ዋሽንግተን ሲመጡ አምስተኛ ጊዜያቸው መሆኑን ተናግረዋል። ከዚያ ጊዜ ወዲህም በውይይቱ እመርታ እንዳዩ ነው የተናገሩት። ውይይቱም በአብዛኛው ያተኮረው በቅድሚያ ግድቡ እንዴት በውሃ እንደሚሞላና ስራውም እንዴት እንደሚከናወን ነው ካሉ በኋላ የሱዳንን ምልከታ ሲገልጹ
ሱዳን ውስጥ ግድቡን የምናየው አካባቢውን እንደሚያስተባብር መልካም እድል ነው። እርግጥ ነው ግድቡ የተፋሰሱ የግርጌ አገሮች ላይ አዎንታዊም አሉታዊም ጫና ይኖረዋል። ሱዳን እንደ አዎንታዊ የምታየው የጥቁር አባይ ወንዝ ፍሰት ወጥ እንዲሆን ያስተካክላል በሚል ነው። ስለዚህ አመቱን ሙሉ ፍሰቱ አንድ አይነት የሆነ ውሃ ከጥቁር አባይ ወደኛ ይወርዳል ማለት ነው። ያ ደግሞ የኤሌክትሪክ ኃይል ለማመንጨትና እንዲሁም ለመስኖ ተጨማሪ ውሃ ያስገኛል ማለት ነው።
The negative impacts we have from the dam is that the area of the flood plain agriculture.
ስለ ግድቡ ግንባታ አሉታዊ የምንለው ከግድቡ የሚፈሰው ውሃ የገበሬዎቻችንን ማሳ ስለሚያጠጣ ያ እንግዲህ የእርሻ ማሳችንን ሊያሳንስ ይችላል የሚለው ነው። ስለዚህ ዋናው እኛ የሚያሳስበን ሶስቱ ሀገሮች በመጀመሪያው የግድቡ የውሃ ሙሌት ላይ እንዲስማሙ ነው። ይህም ማለት ለመጀመሪያው የግድቡ ሙሌት ስንት ዓመት ይፈጃል? የግድቡ ሥራ እንዴት ነው የሚከናወነው የሚለው ነው።
ስለዚህ እነዚህ የተቀሷቸው ጉዳዮች ላይ ለምሳሌ ግድቡን በውሃ ለመሙላት ምን ያህል ጊዜ ይፈጃል በሚለው ነጥብ ላይ ተስማምታችኋል? ጄሰን ለሱዳኑ የመስኖና ውሃ ሚኒስትር ያሲር አባስ መሐመድ አሊ ያስከተለላቸው ጥያቄ ነው።
Yes, there has been huge progress as I mentioned during the last couple of months.
አዎ፣ ባለፉት ሁለት ወራት ባደረግናቸው ውይይቶች ምርታዎችን አስመዝግበናል። እንደምታውቀው ድልድሩ የተጀመረው ከ8 9 ዓመት በፊት ነው። በእነዚህ ዓመታት ውስጥ ውጣ ውረዶች ነበሩ። ሆኖም ግን ካለፈው ጥቅምት ጀምሮ ጥሩ እርምጃ ነው ያስመዘገብነው። በጣም ጥሩ እርምጃ። እና መቀዳችን በዚህ ወር መጨረሻ ላይ ሀገሮቹ ስምምነት ይፈርማሉ የሚል ነው። የሶስቱም ሀገሮች መሪዎች ወዲህ ወደ ዩናይትድ ስቴትስ ይመጡና ስምምነቱን ይፈራረማሉ የሚል ነው ሐሳባችን።
መደበኛ ዝናብ ከጣለ ምን ያህል ወይም ስንት ዓመት ይወስዳል ለሚለው ጥያቄ ሚኒስትሩ የተፋጠነ እንደሚሆን ነው የተናገሩት።
The good thing is that of the dam is that the dam construction
ጥሩ ነገር ግድቡ ይገነባል፣ ውሃው ይሞላል። ይህም ማለት የግድቡ ግንባታ እስከሚጠናቀቅ ሙሌቱን ለመጀመር መጠበቅ አያስፈልግም ማለት ነው። ይህ ደግሞ ኢትዮጵያ ውሃው እየተሞላ ባለበት ወቅት የኤሌክትሪክ ኃይል ማመንጨት ትችላለች ማለት ነው። ጥሩ ነው። ደግሞም ለተፋሰሱ የግርጌ ሀገሮች ለሱዳንና ለግብጽም ጥሩ የሚሆነው ሙሌቱ በ30ዎቹ ውስጥ ስለሚከናወን ነው። ስለዚህ መደበኛ ዓመት ከሆነ በጣም ሊያጥር ይችላል። 3 4 ወይም 5 ዓመት ሊወስድ ይችላል። ድርቅ ካለ ደግሞ ረዘም ያለ ጊዜ እስከ 7 ዓመትም ሊወስድ ይችላል።
ስለዚህ ረዘመ ቢባል ሙሌቱ 7 ዓመት ነው የሚወስደው ማለት ነው የሚለውን ጥያቄ አስከትሏል ጀሰን።
Depends on how much water is coming and based on that
ምን ያህል ውሃ ይመጣል የሚለው ነው የሚወስነው። በዚያ መሰረት በሙሌቱ ወቅት የሚታዩ ሁኔታዎች ይኖራሉ። የበረታ ድርቅ ከሆነ ሙሌቱ እንዲቆም ወይም ለሌላ ጊዜ ማስተላለፍ፣ የመጀመሪያውና ሁለተኛው ዓመት ላይ ኢትዮጵያውያኑ የኤሌክትሪክ ኃይል ማመንጨት እንዲችሉ በፍጥነት ይሞላል። ከሶስተኛው ዓመት በኋላ ባለው ጊዜ ግን ለሙሌቱ በተቀመጠው ሁኔታ የሚወርደው ውሃ በዓመት ከ37 ቢሊዮን ሜትር ኪዩብ ካነሰ ግን ውሃው ወደ ታች ይለቀቃል ማለት ነው።
ለሱዳኑ የመስኖና ውሃ ሚኒስትር ገፋ አድርገው እንዲያብራሩለት ጄሰን ያቀረበው ቀጣይ ጥያቄ ግብጾች እስከ 40 ቢሊዮን ሜትር ኪዩብ እንዲለቀቅ ጠይቀው ከኢትዮጵያ በኩል ደግሞ 35 ቢሊዮን ሜትር ኪዩብ ወይም ከዚያ በታች መሆን አለበት ሲሉ ነበርና አሁን 37 የሚለው የመጨረሻው ጣሪያ ነው የሚለው ነበር።
The technical details are a little bit different but the concept is like that because the average
ቴክኒካዊ ዝርዝሩ ትንሽ ለየት ይላል። ጽንሰ ሐሳቡ ግን እንደዚሁ ነው። የጥቁር አባይ አማካይ ፍሰት 48 ወይም 49 ቢሊዮን ሜትር ኪዩብ ነው። ሶስት ሁኔታዎች አሉ። አንዱ ድርቅ ነው፣ ሌላው የተራዘመ ድርቅ፣ ሶስተኛው ደግሞ የተራዘሙ ደረቅ ዓመታት። ድርቅን ብንወስድ የውሃው ፍሰት 37 ወይም ከዚያ በታች ከሆነ ውሃው ይለቀቃል። ለምሳሌ 35 ቢሊዮን ሜትር ኪዩብ ቢሆን ውሃው አይጠራቀምም ይለቀቃል ማለት ነው። ሌላው ደግሞ ፍሰቱ 40 ቢሊዮን ሜትር ኪዩብ ቢሆን ለምሳሌ 3 ቢሊዮኑ ይያዝና 37ቱ ይለቀቃል።
መደዳውን ለዓመታት ድርቅ ቢሆን 4 5 ዓመታት ድርቅ ከሆነ ግን አሞላሉ ትንሽ ረዘም ያለ ጊዜ ይወስዳል ማለት ነው ብለዋል አክለው። ዩናይትድ ስቴትስ ከዓለም ባንክ ጋር ሆና ቴክኒካዊ እገዛ ወይም ምክር መለገሷን ገልጸዋል። በልማት ፕሮጀክቶችና በሌላም ጠቀሜታ እንደሚኖረው ዩናይትድ ስቴትስ ተናግራለች። ነገር ግን በተደራዳሪዎቹ ላይ ዩናይትድ ስቴትስ ተጽዕኖ አሳድራለች ለሚለው ጥያቄ የሱዳኑ ሚኒስትር በዛ ረገድ ያየሁት ነገር የለም የሚል አጭር ምላሽ ነው የሰጡት። ጄሰን ፓቲኒክ ያቀረበላቸው የመጨረሻ ጥያቄ የሚመለከታቸው ወገኖች በድርድራቸው ለመስማማት ጥቂት ነው የቀራቸው፣ 10% ወይም ከዚያ በታች ቢቀር ነው። ያን መፍታት ካልተቻለ ግብጽ ወይም ኢትዮጵያ ወይም ሱዳን ስምምነቱን በጠቅላላው አንፈልግም የሚሉበት ሁኔታ ሊፈጠር ይችላል ወይ ለሚለው ጥያቄ አይመስለኝም፣ ተደራዳሪዎች በዚህ ጉዞ እስከ መጨረሻው ለመዝለቅ ቁርጠኞች ናቸው። አዎ ልዩነት አለመግባባት አለ፣ ነገር ግን ሶስቱም ወገኖች ስምምነት ላይ ለመድረስ ቁርጠኛ መሆናቸውን ተመልክቻለሁ ብለዋል ሚኒስትሩ።
ቆንጅታዬን አመሰግናለሁ። ቀደም ሲል የሱዳንን አቋም ነበር የተመለከትነው አድማጮች። በተከታዩ ቅንብር ደግሞ የኢትዮጵያን እይታ እንዳስሳለን። ከኢትዮጵያ ተደራዳሪዎች አንዱ የኢትዮጵያው የውሃ መስኖና ኤነርጂ ሚኒስትር ዶክተር ስለሺ በቀለ ዓለም አቀፍ የስትራቴጂያዊ ጥናቶች ተቋም ባዘጋጀው የውይይት መድረክ ላይ ያሰሙትን ንግግር ተንተርሶ የአዲስ አበባው ዘጋቢያችን መለስካቸው አምሃ ተከታዩን አቀናብረዋል።
የኢትዮጵያ ስትራቴጂያዊ ጉዳዮች ተቋም ባዘጋጀው መድረክ ላይ የውሃ የመስኖና የኃይል ሚኒስትር ዶክተር ስለሺ በቀለ በታላቁ ህዳሴ ግድብ ዙሪያ ኢትዮጵያ፣ ሱዳንና ግብጽ ላለፉት 8 ዓመታት ሲያደርጉት የቆየው ድርድር አሁን አንድ ወሳኝ ምዕራፍ እንደደረሰ አመልክተዋል። ሚኒስትሩ እንዳስረዱት ከሆነ በተለይ በአሁኑ ወቅት ለስምምነት የቀረቡት ነጥቦች 4 ብቻ ናቸው። እነዚህም ቴክኒካዊ ስምምነት፣ ህጋዊ ድንጋጌዎች፣ የትብብር ዘዴዎችና የዳታ ልውውጦች እንዲሁም ልዩነቶችን በሰላማዊ መንገድ መፍታት የሚሉት ናቸው። የእነዚህን ስምምነቶች ነጥቦች ምንነትም አብራርተዋል።
ረጅም ጊዜ ፈጀው የቴክኒካል አግሪመንቱ ነው። በሳይንስ በኤቪደንስ በዳታ
ቴክኒካዊ በሆነ ዘዴ ሳይንሳዊ አሰራርን መሰረት አድርጎ በማስረጃ በአሃዛዊ መረጃዎች እየታገዘ ሲሰራ የቆየ ነው። ረጅም ጊዜ ወስዶ በአራት ዙር የውሃ ሚኒስትሮች በተገኙበት ሲሰራ የነበረው ይሄን ነበረ። የህግ ማዕቀፉ የህግ ባለሙያዎችን ከተለያየ ቦታ ሁሉን አቀፍ የስምምነት ቢጋር ተብሎ ከሚታወቀው የስምምነት ሂደት ላይ ሲሳተፉ የነበሩትን የሕግ ባለሙያዎችን አሰባሰብን። ወደ 5 የሕግ ባለሙያዎቻችን በአሁኑ ጊዜ እየተወያዩ ነው። ባለሙያዎቹ የሕግ ማዕቀፉ ይህ ቴክኒካዊ ስምምነት በሕግ አግባብ እንዴት ነው የሚታየው የሚለውን እየቃኙ ናቸው። እንደዚሁም የትብብሩ ዘዴና የመረጃ ልውውጡም ከሕግ ባለሙያዎች ቡድን ጋር የቴክኒክ ባለሙያዎቹ ተቀናይተው እየጻፉት ነው። በተጨማሪም ልዩነቶቹ ሰላማዊ በሆነ መንገድ የሚፈቱበት ብልሃትም እየተዘጋጀ ነው። ሚኒስትሩ ሲኤፍኤ ብለው የጠሩት ከ20 ዓመታት ላላነሰ ጊዜ የናይል ተፋሰስ አገሮችን በሙሉ ያቀፈና በፍትሐዊነትና ዓለም አቀፍ የድንበር ተሻጋሪ ወንዞችንና የውሃ አካላትን ሕግ መሠረት ያደረገ የሕግ ማዕቀፍ ነው። ኮምፕሬንሲቭ ፍሬምወርክ አግሪመንት ይባላል። በአማርኛ ሁሉ አቀፍ የስምምነት ቢጋር ሊባል ይችላል። ዶክተር ስለሺ አክለውም ባለፈው ሳምንት ዋሽንግተን ላይ የተደረሰበት ስምምነትም ምን እንደሆነ አስረድተዋል። ኢትዮጵያ በዚህ ረገድ የስምምነቱ ነጥቦች ሳይበታተኑና ሳይለያዩ በአንድነት እንዲቀርቡ በጽናት መቆሟ ከሌሎች አገሮች ለይቷታል።
አንዱ ሳንስማማ የነበረው 11 አወር ላይ የእኛም ፖዚሽን ተመርኩዞ የተስተካከሉ ነገሮች ነበሩ። በአንድ በኩል በዛ ምክንያት አንፈርም፣ በሁለተኛ ደግሞ እነኚህ 4 ኮምፖነንትስ ኦፍ አግሪመንትስ ካልተፈረሙ
አንዱ ያልተሰማንበት ጉዳይ የነበረው በ11ኛው ሰዓት ላይ የእኛን አቋም ተመርኩዘው ያት አልፈረምንም። ሁለተኛው ደግሞ እነዚህ ስምምነቱን የሚያቆሙት 4 ክፍሎች ካልተፈረሙ አንዱን ለይተን የምንፈርምበት ምክንያት የለንም የሚለው የእኛ አቋም። 4ቱንም አናበን እርስ በርሳቸው የተሳሰሩ መሆናቸውን በትክክል አናበን የሙሌቱ አካሄድ በተገቢ ሕጋዊ ማዕቀፍ መጻፉን፣ የትብብር ዘዴው በተገቢው ሁኔታ የመረጃ ልውውጡን ማሳየቱን፣ ወደማያስፈልግ እሰጥ አገባ ወይንም ንትርክ ውስጥ የማያስገባ መሆኑን በትክክል አይተን 4ቱንም ክፍሎች የሚያካትት ሁሉን አቀፍ ሰነድ ሲኖረን ነው የምንፈርመው የሚለው የኛ አቋም። የሚቀጥለውን የስምምነት ሂደትም ሚኒስትሩ አብራርተዋል።
ፖቴንሻሊ ከረንት አግሪመንት እንግዲህ ዴሊብሬሽን ኦን 12-13 ፌብሩዋሪ አለን።
አሁን ያለው ስምምነት እንግዲህ ከየካቲት 3-4 ወይንም በፈረንጆቹ አቆጣጠር ከፌብሩዋሪ 12-13 በሚኖረን ስብሰባ ሁሉንም እንፈታለን ብለን እንገምታለን። በዚህ ሳምንት ጽሑፎቹ እየተጻፉ ነው። በመጪው ሳምንት ደግሞ በሚኒስትሮች ደረጃ እናየዋለን። ይህን ካደረግን በኋላ ቀጥሎ የሚመጣው የቴክኒክ አስተባባሪ ኮሚቴው ይሆናል። የውሃ ጉዳዮች ሚኒስትሮች ደግሞ እንደዚሁ የቴክኒክ ኮሚቴውን በበላይነት እየተመለከቱ ችግሮች ሲገጥሙ እየፈቱ ይሄዳሉ። ስለሆነም የአለመግባባቱ አፈታት የሚያመለክተው ከሚኒስትሮቹ ደረጃ ካለፈ ወደ ርዕሳነ መንግስታት ይመራል ወይንም በመሃል ያለ አገላጋይ አካል የሚፈታው ከሆነ ይህን ስምምነት ከያዝን በኋላ የምናየው ይሆናል። ዶክተር ስለሺ በተደጋጋሚ እንደገለጹት ይህ ስምምነት የሚመለከተው ታላቁን የኢትዮጵያ ህዳሴ ግድብን እንጂ በአባይ ተፋሰስ ከኢትዮጵያ ዘላቂ ጥቅም ጋር የተያዘ ምንም አይነት ስራን የሚመለከት አይደለም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። አድማጮች፣ በተከታዩ ዘገባ ደግሞ ወደ ሶስተኛው አባል ጉዳይ ወደ ግብጽ እንሻገራለን። የአሜሪካ ድምፅ የቀድሞውን የግብጽ የውጭ ጉዳይ ሚኒስትር ረዳት የናይል ተፋሰስ ጉዳይ አዋቂ ሞሐመድ ሂጋዚን ያነጋገረው ከመጨረሻው ውሳኔ ላይ ስለ መድረስና ከፍጥጫም ይልቅ ስለ ትብብር ጠቀሜታ ነው። የአሜሪካ ድምፁ ሞሐመድ ኤልሽናዊ እንግዳውን ሞሐመድ ሂጋዚን ያነጋገረው አዳነች ፍሳዬ እንዲህ አቀናብረዋለች።
ኢትዮጵያ፣ ግብጽና ሱዳን እስካሁን ባለው ጊዜ የታላቁ የህዳሴ ግድብ አሞላል ደረጃና ጊዜ፣ ድርቅና የተራዘመ ድርቅ ሲኖር፣ በውሃ ሙሌት ወቅት የውሃ እጥረት ቢከሰት፣ ግድቡ በሚሰራበት ጊዜ ደግሞ ለዓመታት የዘለቀ የውሃ እጥረት ቢኖር መደረግ ባለበት ጉዳይ ላይ መስማማታቸውን ዘገባው ይገልጻል። ግብጻዊው የናይል ተፋሰስ ጉዳይ ምሁር መሐመድ ሂጋዚ በያዝነው ወር የሚደረገው ስብሰባ መጨረሻው ላይ ያደርሰናል። ሶስቱ ሀገሮች ህጋዊ ስምምነት መፈረም ያለባቸውና ስጋታችን እልባት ማግኘት ያለበት ጊዜ ነው ብለዋል።
This will definitely bring us to the final stage where a legal agreement should be signed between
ይህ በእርግጥ ወደ መጨረሻው ደረጃ ያደርሰናል። በሀገሮቹ መካከል የመጨረሻው ስምምነት መፈረም ያለበት ጊዜ ነው። ይህ በእርግጥም ስጋቶቹ እልባት እንዲያገኙም ያደርጋል። የሚጠበቀውን ቀጠናዊ ልማት ለመፍጠርም ይረዳል። በአገሮቹ መካከል ቀጠናዊ ትብብር እንዲኖር የውሃና የመብራት ኃይሉ ፍርግርግ ወይም የግሪድ ግንኙነት ተዋህዶ ለመስራትም እንዲችል ይረዳል። ክልሉ ከውሱን ብሔረተኝነት አመለካከት አልፎ ወደ ላቀ ቀጠናዊ አያያዝ መሄዱም ይጠቅማል። ስምምነቱ እንደሚለው ሶስቱ አገሮች በልማት አብረው እንዲሰሩ ይረዳል። እዚህ ደረጃ ላይ ለመድረስ አብይ ሚና በተጫወቱት ዩናይትድ ስቴትስ የገንዘብ ሚኒስቴርና የዓለም ባንክ እርዳታ በያዝነው ወር ልናከናውን ተስፋ የምናደርገው ግብ ይሳካል።
አንዳንድ ግብጻውያን ተንታኞች አለመስማማት ሊያስከትል የሚችል ልቅ አነጋገር ቢኖርስ የሚል ስጋት እንዳላቸው ለቀረበው ጥያቄ ሶስቱ ሀገሮች የትብብርን ጥቅም በሚገባ ከተረዱ ቋንቋ ሊከበር ይችላል ብለዋል መሐመድ ሂጋዚ።
Language can be respected if the three parties understood the importance of cooperation for
ሶስቱ ሀገሮች የትብብርን ጠቀሜታ በሚገባ ከተረዱ ቋንቋ ሊከበር ይችላል። ውሃ የጠብ ሳይሆን የትብብር ኃይል ሊሆን እንደሚችል መረዳት ያስፈልጋል። የሶስቱ ሀገሮች የፖለቲካ ፍላጎት አለ። የሶስተኛው አካል ማለትም የዩናይትድ ስቴትስ በጉዳዩ መግባት፣ ፕሬዚዳንት ትራምፕ ራሳቸው ጉዳዩን መከታተላቸውና ሁሉንም ወገኖች ማነጋገራቸው ራሱ መተማመን እንዳለ የሚያመለክት ነው። አሳሪ የሆነ ህጋዊ የስምምነት ሰነድ ስለሚኖረን የፖለቲካ ድጋፍና ዓለም አቀፍ ክትትልም ይኖራል።
ሂጋዚ አያይዘውም ሶስቱ ሀገሮች በሚያደርጉት ትብብር የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር የሚያደርጉት እርዳታ እንደሚኖርም ጠቁመዋል።
With the support of the World Bank and the Treasury introducing to the three countries a scheme of cooperation where we can
የዓለም ባንክና የዩናይትድ ስቴትስ የገንዘብ ሚኒስቴር ለሶስቱ ሀገሮች በሚያቀርቡት የትብብር እቅድ እርዳታ የመብራት ኃይሉን ፍርግርግ ወይም ግሪድ ማገናኘት ይቻላል። ግብጽና ሱዳን የመብራት ኃይሉን ግሪድ እያገባደዱ ነው። ከህዳሴ ግድብም ጋር ማገናኘት ይቻላል። በዛ መልክ የመብራት ኃይል መስመሩ በሱዳንና በግብጽ በኩል ለገበያ ሊቀርብ ይችላል። ከዚያም አልፎ በግብጽ የመብራት ኃይል ፍርግርግ ወይም ግሪድ በኩል ወደ ባህረ ሰላጤ አገሮችና ወደ አውሮፓም ቢሆን ሊላክ ይችላል።
ስለ መንገዶችና የባቡር ሀዲድ ጉዳይም መነጋገር ይቻላል ይላሉ ግብጻዊው የናይል ተፋሰስ ጉዳይ ምሁር።
So Ethiopia as a landlocked country can use the Mediterranean ports of
Ethiopia በየብስ እንደተከበበች ሀገር አሌክዛንድሪያን የመሳሰሉ የግብጽን የሜዲትራኒያን ባህር ወደቦች መጠቀም ትችላለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ባቀረበው ሐሳብና ስለ ዓለም አቀፍ ወንዞች ባደረግኩት ጥናት መሰረት ውሃን ለቀጠናዊ ትብብር መጠቀም ነው እምናመራ ያለነውም ወደዚያ ነው። እኔ እንደምመለከተው የወንዙን ጥራትና የሶስቱን አገሮች ኢኮኖሚ መርዳት ከፈለግን የውሃ ደህንነት ጉዳይ መወሰን ያለበት በብሔራዊ ብቻ ሳይሆን በቀጠናዊ አመለካከትም ጭምር ነው።
በመጨረሻም መሐመድ ሂጋዚ ሶስቱ ሀገሮች በያዝነው ወር ማብቂያ ላይ አሳሪ የሆነ ለሁሉም ወገኖች ስጋት መፍትሄ የሚሆን ህጋዊ ስምምነት እንዲፈረም ተስፋ አደርጋለሁ። የኢትዮጵያን የመልማት መብትና የሱዳንን የወንዙን መቆጣጠር መብትን የሚያከብር፣ ግብጽ ውሃን አስመልክቶ ያላትን ታሪካዊ መብት የሚጠብቅ ስምምነት እንዲሆን ተስፋ አደርጋለሁ ብለዋል ሂጋዚ።
አዳነች ፍሳዬን አመሰግናለሁ። የአባይ ጉዳይ ህዳሴ ግድብና ድርድሩ አሁንም እያነጋገረ ነው። አድማጮች፣ በሶስቱ ሀገሮች ድርድርና ተያያዥ ጭብጦች ዙሪያ የተሻለ ግንዛቤ ለመፍጠር የሚያግዙ ውይይቶችን በተከታታይ እናቀርባለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አድማጮች፣ የአባይ ጉዳይ ማነጋገሩ ይቀጥላል። ድርድሩም በሚቀጥለው ወር እንደሚቀጥል ተገልጿል። ውይይቶቻችንም በመጪው ሳምንት ይቀርባሉ። አሁን ለተከታዩ ሳምንታዊ ቅንብር መንደርደሪያ የሚሆን ዝግጅት ላስከትል። ባለፈው ሐሙስ ለተከበረው የራዲዮ ቀን የተመረጠ ስልት ነው። ድምፃዊው ዴሬስ ራከር ነው። በ17 ዓመቱ ለመጀመሪያ ጊዜ መኪና የማሽከርከር ዕድል እንዳገኘው ይላል። ሕጋዊው መኪና ማሽከርከርና የመለማመጃው ጊዜ 16 ላይ ይጀምራል። እናቴን መሄድ ከፈለገችበት እንዳደርስ ስታዘዝ ዕድሉ ተፈጠረ። ጎማዎቿ የተበሉ፣ ጣሪያዋ ሊወድቅ የደረሰች፣ መስኮቱ በወጉ የማይዘጋ የከረከሰች መኪና ነበረች። እኔ ግን እንደዚያ በታላቅ ጉጉት የተዋጥኩበት ነፍሴን ሰቅዞ የያዘው ትኩስ ስሜት በደስታ ያጥለቀለቀኝ ግሩም ዜማዎች የሚንቆረቆሩበት የመኪናው ውስጥ ሬዲዮ ነው። ሬዲዮ ዳይስ
somewhere to watch the stars, the perfect place to put it in park and take it slow. She sang along to even the ones that she barely knew.
የምወዳትን ሸጋ የፍቅር ጓደኛዬን አሳፍሬ ማሽከርከር ቀጠልን። ከዚያ ቀደም የማታውቃቸውን ያላጠናቻቸውን ዜማዎች ሳይቀር ከሬዲዮ ጋር መስፈን ይዛለች። ገንዘብም የምንሄድበትን ቦታም አልነበረን። ሬዲዮ ብቻ ነበር የሚያስፈልገን። መኪናችንን አቁመን በራዲዮ እየሰማን ያለነውን ሙዚቃ እያጣጣምን አንጋጠን የሰማዩን ከዋክብት ለመቁጠር ከሚያመቸን ከመንገዱ ዳር ያለ ቦታ መፈለግ ያዝን እያለ ነበር ዳሬስ ሬዲዮ በተሰኘው ስልቱ ያቀነቀነው። ሙዚቃው ለሚቀጥለው ዝግጅት ከወዲሁ ሳያሳብቅ አልቀረም። የጋበዝኳችሁ ሬዲዮ የተሰኘው የሙዚቃ ስልት የሙዚቃ ቃና አካል አይደለም። የሙዚቃ ቃና አዘጋጅ ግን እዚያ አጠገቤ አለ። ዛሬ ደስ አንተም ቀኑን አስታኮ የተዘጋጀ ነገር እንደሰራህ ነው የተረዳሁት።
በጣም ይገርማል። አሁን ቀደም ብለን ያሰማህን ዜማ ሬዲዮ የሚለው ዜማ የሬዲዮ ቀንን አስታክ ነው ያሰማህን። ዜማው ግን አሁን ልክ እንዳብራራህልን ስለ ሬዲዮ ብቻ ሳይሆን ያው ፍቅርን እንዴት በሬዲዮ የተነሳ ፍቅሩን እንዴት አድርጎ እንደገለጸ ነው የነገርከን።
ታዲያ የቀኑን አሳቦ የተዘጋጀው ሙዚቃ ምናልባትም ለአንተ ሌላ ቀን አስታኮ የተዘጋጀ ይመስላል። ትላንትና የተለየ ቀን ነበረ። የሙዚቃ ቃናም ያን ቃና ይዘው የተሰራ ነው የሚመስለው። ለምን አታስተዋውቀንም?
ትክክል። በጣም በተዋወቁ ታዋቂ በሆኑ ድምፃውያን የተዘፈኑ የፍቅር ዜማዎችን ስብስብ አድርጌ ነው ዛሬ ስቱዲዮ 14 የተሰየምኩት። እነዚህን ዜማዎች እንግዲህ በሙዚቃ ቃና ቆርቆር እያረኩኝ የመረኳቸውም ዜማዎቹን ድምፃውያኖቹም እጅግ በጣም የታወቁ ናቸው። ዜማዎቹንም አድማጮቹ እንደሚወዷቸው እርግጠኛ ነኝ። ትላንትና የፍቅር ሆኖ ቀኑ ቢያልፍም ዛሬ ለሙዚቃ ቃና አድማጮች ሃፒ ቫለንታይን ወይም መልካም የፍቅር ቀን ለማለት የዘገዩ አይመስለኝም።
አና ዘገየህም። በርግጥም የሙዚቃ ቃና አድማጮች የታደሉ ይመስላሉ። ሁለት የፍቅር ቀን ላይ ያገኙ ነው። ግሩም ምርጥ ሃይለስ ሁለተኛ ቀናቸውን ያጣጥሙ። መልካም ቆይታ። ደስ በዚሁ ወደ አንተ ለመልስ የሙዚቃ ቃና ሊጀምር ነው። ጃህ ጃህ ጃህ
አሉላ፣ አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። ትላንት እዚህ ዩናይትድ ስቴትስ የቫለንታይን ዴይ ማለትም የፍቅር ቀን ተከብሮ ውሏል። ምንም በዓሉ ትላንት ተከብሮ ቢያልፍም ለሙዚቃ ቃና አድማጮች በሙሉ ሀፒ ቫለንታይን ዴይ፣ መልካም የፍቅር ቀን ለማለት ያን ያህል የዘገየሁ አይመስለኝምና ሀፒ ቫለንታይን ዴይ እያልኩኝ ለዛሬ ስቱዲዮ ይዤላቸው የቀረብኩት ዜማዎችም የተለያዩ ታዋቂ ድምፃውያን የተጫወቷቸው የፍቅር ዜማዎች ናቸው። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በመመኘት የምሽት ፕሮግራማችንን የምንጀምረው ፓወር ኦፍ ላቭ በተሰኘው በሰሊን ዲዮን ዜማ ይሆናል። እንሆ as I look in your eyes, I hold on to your body and feel that you give me. Your voice is warm and tender, love that I could I'm your I'm ዘ ፓወር ኦፍ ላቭ እያለች የተጫወተችልን ድምፀ መረዋ ሰሊን ዲዮን ነበረች። ይህንን ዜማ በመጀመሪያ የተጫወተችው ጀነፈር ራሽ ነች እንደ አውሮፓውያን አቆጣጠር በ1984። ቀጥለን ላቭ ኢዝ ኤ ወንደርፉል ቲንግ እያለ ማይክል ቦልተን በዚያ ግሩም ድምፁ የሚያቀነቅነውን ዜማ እንሰማለን። Love is a wonderful thing. It's a new Michael Bolton and Zema Nabari Adamat now. He's Zema Time, Love and Tenderness. But it's a new Michael Bolton Savatanya studio album. It's a catata Zema now. He's Zema Kota Bet Kashi Zat Ema Tozat An And Amatamara Jamro Asras Distishi Milen Gji Tashitwal Balam Zurea. Yes, it's a Dist Amatu Michael Bolton Ahunum Malfualfo Ka Musika Omadrek Alta Fam. Bamello Alam Imtikenyu Ye Musika Kanar Machochin Badikami Happy Valentine Day. Yalkwin Bleeding Love. It's a new Yeliona Lewison Zema Nadi.
Closed off from love, I didn't need the pain. Once or twice was enough, and it was all in vain. Time starts to pass before you know it, you're frozen. But something happened for the very first time with you. My heart melted to the ground, found something true. And everyone's looking round, thinking I'm going crazy.
Bleeding Love. It's a new one. It's a new one in English. I didn't say here Leona Lewison Zema. But I don't know. Leona Zema. I don't know. 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 Sihon. Leona. Skahun katech awata chacho Zema. Och. Yih. I don't know. Bleeding Love. It's a new Zema. Ano. Ba American Billboard. San. Daraj lai. Kaftanya. Darajan. Yaz allat. Leona. Ka dims aynet. Batech ammarim. Yetu at allat. Ye film. Tawayna chi. Ka muzik anna. Ka film. Tuwana. Batech ammari. Basa. Aima. Batum. Samway. Darral. Batalay. Nsasatan. Baman kabaka. ይችላል። እንስሳትን ለምግብነት መጠቀምን አጥብቃ ታወግዛለች። ምንም አይነት የእንስሳትን ማለትም ወተትም ይሁን ስጋ አትጠቀምም። አትክልትና ፍራፍሬ ብቻ በሊታ ነች። ወደ ዜማችን እንመለስና የሉክ ብራያንን ፈርስት ላብ ሶንግ የተሰኘውን ዜማውን እናድምጥ።
Riding down the road, listening to the radio. You leaned over and you turned it up. You said, baby, this is it, the one I wanted you to hear. Don't it sound just like us? Up till then, all I'd ever listened to was a little sweet home, Tuesday's gone, and working man blues. This is my
ጆርጂያ ግዛት ተወላጅ የሆነውን የውቁን የሀገረሰብ ዜማ ተጫዋች ሉክ ብራያንን ፈርስት ላቭ ሶንግ የተሰኘውን ዜማውን ነበር ያደመጥነው። ቀጥለን ደግሞ ባይ ዩር ሳይድ ትለናለች ሻዴ። ዮር ሳይድ የተሰኘውን የሻዴን ዜማ ነበር ያደመጥነው። የተከበራችሁ ሙዚቃ ቃን አድማጮች፣ ለዛሬ የተመደበልኝ ሰዓት እየተገባደደ ነው። ለምሽቱ የምሰናበታችሁ ጀነፈር ሃድሰን እና አርኬሊ ኤቲዝ ዮር ወርድ እያሉ በሚጫወቱት ዜማ ይሆናል። አብራችሁ ስለቆያችሁ እያመሰገንኩኝ ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኩንን ነኝ በእኔ በኩል ቻው።
Everything you're like you, babe. Shouldn't have to ask for nothing, babe. No, no, no. You should have the world, babe. Right in the palms of your hands, oh, oh. Just tell me what to do, oh, to make your life a better life for you. Everything your heart desires, babe. See, I am born to make it happen, babe. All you gotta do, no, no. Just tell me that it's me you want, love you. And as long as you keep giving me that sweet love, point to it, baby, it belongs to you.
አድማጮች አሁን የዜና ማጠቃለያ ይነበባል። ዩናይትድ ስቴትስ አፍሪካ ውስጥ ያሏትን ወታደሮች ልትቀንስ በመትችልበትና እስላማዊ አማጽያን በፍጥነት እየበዙ በመሄድ ላይ ባሉበት በአሁኑ ወቅት የአውሮፓ ህብረት በአፍሪካው ሳህል ቀጠና የበዛ ወታደሮች ተሳትፎ እንዲኖረው እየተጠየቀ መሆኑ ታውቋል። በሳህራ ምድረበዳ እየተባባሰ ያለው የመነሳሳት ከሳህራ በመለስ ወዳሉት የአፍሪካ ሀገሮች ተስፋፍቶ አለመረጋጋትና ፍልሰት በሜዲትራኒያን ባህር ዙሪያ የመስፋፋት መሰረት ያለው መሆኑ ተረድ በመረዳት የአውሮፓ ህብረት በአካባቢው እንዲገባ ጥሪ እየቀረበ መሆኑ ተገልጿል። ፈረንሳይ፣ ዩናይትድ ስቴትስና የአውሮፓ ህብረት አመራርም ጭምር ተመሳሳይ መልእክት ማሰማታቸው ተዘግቧል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሴኔጋል ገብተው ከፕሬዚደንት ማክ ሳል ጋር የጸጥታን ጉዳይ ስለማጠናከርና ጽኑ የኢኮኖሚ ትብብር ስለማድረግ ጉዳይ መነጋገራቸው ተዘግቧል። የደቡብ ሱዳን ፕሬዝደንት ወደ 10 ክፍለ ግዛቶች ስርዓት እንደሚመለሱ ዛሬ ተናግረዋል። ለጥምረት መንግስት መስረታ አመቻችቶ በሀገሪቱ የሚካሄደውን የእርስ በርስ ጦርነት ሊያከትም እንደሚችል ተገልጿል።
የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት